ውድ አድማጮቻችን ከዚህ ከኮሮና ቫይረስ የተነሳ የሁድ አምልኮ ፕሮግራማችን ዙም በፌስቡክ እና እንደዚሁም ደግሞ በዩቲዩብ ላይ ላይቭ ትራንስሚት በመደበኛ አምልኮ ፕሮግራማችን እንደሚካሄድ እናሳስባለን። በቤተ ክርስቲያናችን የሚሰጡ ፕሮግራሞቻችንን በኦዲዮ ፋይል ማግኘት የምትፈልጉ በቴሌግራም ላይ በርካታ መልእክቶችን ፖስት አድርገናል። በኢትዮጵያም ይሁን በዚሁ በኖርዝ አሜሪካ እንደዚሁም በሌሎች ሀገሮች ያሉ ወንድሞች እህቶቻችን በእነዚህ መልእክቶች እንዲጠቀሙ ቴሌግራም በጣም ቀለል ያለ የመልእክት ማስተላለፊያ መንገድ ሆኖ ስላገኘ ነው። በዚያ ላይ አለ። ይህንን ማግኘት የምትፈልጉ ካላችሁ ስልካችሁን ቴክስት ብታደርጉልኝ የቴሌግራም ሊንኩን ልክላችኋለሁ። ስለዚህ በቤተ ክርስቲያናችን ስልክ ቁጥር 571-643-8454 ቴክስት አድርጉልኝ። እግዚአብሔር ይባርካችሁ።
ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችን እና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ዘረኝነት የተገደለበት የመስቀሉ ቃል በሚል ርዕስ ላይ የተመሰረተ ይሆናል። ካለፈው ሳምንት የሚቀጥል ስለሆነ ውድ አድማጮች ለዚህ ትምህርት መግቢያ አድርጌ የወሰድኩትን የአምላካችንን ቃል ከኤፌሶን ምዕራፍ 2 ከቁጥር 10 እስከ 16 ላይ አነባለሁ። እኛ ፍጥረቱን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚያ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ባለፈው ሳምንት ባስተማርኩት ትምህርት ላይ ተመስርተን ስንመለከት ጌታችን ኢየሱስ ክርስቶስ ማንም ሰው መስቀሉን ሳይሸከም እርሱን ሊከተለው እንደማይችል የተናገረውን ቃል እናስታውሳለን። ይህንን ጌታ ኢየሱስ ክርስቶስ የሚጠይቅበት ምክንያቱ ምንድን ነው? መስቀል የምንሸከመው በዓለም ላይ ካለ መከራና ስደት የተነሳ ብቻ ነውን? በርካታ ክርስቲያኖች መስቀል መሸከምን ከችግርና ከመከራ ጋር ብቻ አያይዘው ይመለከታሉ። የእግዚአብሔር ቃል የሚያሳየን ግን ይህንን አይደለም። ኢየሱስ ክርስቶስ መስቀል በክርስትና እምነት ያለው ስፍራና ቦታ ወሳኝነቱ ከምን የተነሳ እንደሆነ ስለሚያውቅ ነው ጌታ ኢየሱስ ክርስቶስ መስቀልን ተሸክሞ ያለው። በእግዚአብሔር ልጅ ሞት የሚታይ ምስጢር አለው። መስቀል ከመከራና ከችግር ጋር ብቻ አይደለም። የጌታ ኢየሱስ ክርስቶስን ሞቱን መመርመርና ማጤን ላይ የእግዚአብሔር ቃል ስለ ጌታ ሞት የሚያስተምረውን በመረዳት ነው መስቀል የመሸከምን ምስጢር በትክክል መገንዘብ የምንችለው። ብዙዎቻችን ጌታችን የሞተበትን የመስቀሉን ምልክት ለማጌጫ ለመለያ እንጠቀምበታለን። ጌታችን በሞተው ሞት ለተሰራው ሥራ እንቅፋቶች ግን ሆነን እንኖራለን። በዚህ በአሜሪካን ሀገር በጥላቻና በዘረኝነት የተለከፈ ዜና የሚያቀርቡ ሰዎች ባንገታቸው ላይ መስቀል አድርገው ሲናገሩ ማየት አንዳንዴ በጣም ያሳዝናል። የመስቀል ጦርነት በመባል የሚታወቀው ብዙ ጭፍጨፋና ግፍ የተካሄደበት ጦርነት ኢየሱስ ጌታችን የሰው ልጆችን ሁሉ ኃጢአት ተሸክሞ ከሞተበት መስቀል ጋር መያያዙ ለበርካታ ሙስሊሞች የመስቀል ጠላትነታቸውን የሚያክፋፋ የሚያሰፋ ሆኗል። ኢየሱስ ክርስቶስ መስቀል ተሸክሞ ያለው ለምንድን ነው? ምስጢሩ ምንድን ነው? ውድ አድማጮች ጌታችን ኢየሱስ ክርስቶስ አሁን ባለበት ክብሩና ስልጣኑ ያለው በመስቀል ላይ ከሰራው ሥራ የተነሳ የተገኘ ክብር ነው። ውድ አድማጮች ጌታችን ለመስቀል ሞት የበቃበት ምክንያቱም ሆነ ከሙታን የተነሳበት ዋናው ጉዳይ ያለው የሰው ልጆችን ባህሪ በመካፈሉ ነው። ጌታችን ቃልም ስጋ ሆነ በተባለበት ማንነቱና ባህሪው በሞቱም በትንሳኤውም ሊታይ ይገባዋል። ጌታችን ቃልም ስጋ ሆነ በተባለበት ማንነቱና ባህሪው በሞቱም በትንሳኤውም ሊታይ ይገባል። ሞት በማገኘው የመለኮት ባህሪው ቃል የተባለው ጌታ ስጋ ሆነ በተባለበት የሰው ባህሪው እንደሞተልን እናምናለን። ትንሳኤ የማስፈልገው ቃል የሆነው መለኮታዊ ባህሪው ያለው ጌታ ትንሳኤ በሚያስፈልገው የሰው ባህሪው ተነስቷል። ኢየሱስ ክርስቶስ ከኛ ጋር አንድ በሆነበት የሰው ልጅ በተባለበት በሰው ባህሪው ሞቶ ተነስቷል። ይህ በትክክለኛ ወንጌል ላይ የተመሰረተ እምነት ነው። በዚህ እውነት ላይ የቆሙ አማኞች ሁሉ የሚያምኑትና የሚቀበሉት ጉዳይ ነው። አንዳንድ መናፍቃን ግን ከሞት የተነሳውን ጌታ ወደ ሰማይ የወጣው ከሰማይ የወረደው ማን ነው በሚለው ጠማማ ትምህርታቸው ሰይጣናዊ መርዝ በውስጡ የተቀላቀለበትን ትምህርት እያስተማሩ በሰው ባህሪው ሞቶ በሰው ባህሪው ሞትን ሽሮ የተነሳልን ጌታ ለማስካድ በጥበብ ይሞክራሉ። እንዲህ ያለው ክህደት ለሲኦል የሚዳርግ ሰይጣናዊ ትምህርት ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እኔ ራሴ እንደሆንኩ እጆቼን እና እግሮቼን እዩ በእኔ እንደምታዩት አለ ኢየሱስ ክርስቶስ ጌታችን። መንፈስ ስጋና ጥንት የለውምና እኔን ዳሳችሁ እዩ አላቸው። የጌታ ከሞት የተነሳው ደቀ መዛሙርቱ እየዳሰሱት እያዩት እንዲመለከቱት ያደረጋቸው የሚዳሰስ ስጋና አጥንት ያለው ሆኖ ከሞት ተለይቶ ተነስቷል። ወደ ሰማይ የወጣው ኢየሱስ ክርስቶስ ከሰማይ ሲመጣ ያልነበረውን ከመጣ በኋላ ያገኘውን ስጋ ይዞ ወደ ሰማይ ሄዷል። ቃል ብቻ ሆኖ አልሄደም፣ ከድንግል ማርያም በነሳው ስጋ በክብር ተነስቷል። ይህን መካድ ሃይማኖትን ማጥፋት ነው። ክብርና ምስጋና ለዘላለም እስከ ዘላለም ሞትን ሽሮ በትንሳኤው ሕያዋን ያደረገን ጌታ ስሙ ብሩክ ይሁን። ውድ አድማጮች ይህንን እውነት እንግዲህ ስንመለከት በጣም ጠጋ ብለን ልናያቸው የሚገቡ ታላላቅ የወንጌል እውነቶችን እናያለን። ጌታችን በሞቱ የሰራው ስራ የእርቅ ስራ፣ ዕዳ የመክፈል ስራ ብቻ አድርገው ብዙ ሰዎች ይመለከታሉ። ጌታችን በእርግጥም እነዚህን አድርጓል። የእርቅ ስራ ሰርቶልናል፣ ከአብ ጋር አስታርቆናል፣ ዕዳችንን ከፍሎልናል። ነገር ግን ጌታችን በሞተው ሞት ሰዎች በመጀመሪያው አዳም ሕያዋን ሆነው የሚኖሩበትን ፍጥረታዊ ምድራዊና ስጋዊ የሆነውን ማንነታቸውን ሞተው የሚቀሩበትን የበደል ሞት በመታዘዝ ውድ ወገኖቼ የበደል ሞታችንን እኔና እናንተ የምንሞተውን ሞት በመታዘዝ ሞት የሰቀለበትን መንፈሳዊ ምስጢር መረዳት ይኖርብናል። ብዙ ሰዎች ይህንን ነገር አያስተውሉም። ልብ ግን ልንል ይገባል። ይህንን በቅጡ ልንመለከት ልናይ ስለሚገባ የእግዚአብሔር ቃል በዚህ ጉዳይ የሚለንን እስኪ እንመልከት። አንደኛ፣ በጌታ በኢየሱስ ክርስቶስ በአዳም አዳማዊ የነበረው የሰው ማንነቱ ተሰቅሏል። በጌታ በኢየሱስ ክርስቶስ በአዳም አዳማዊ ምድራዊ ስጋዊ የነበረው የሰው ማንነት ተሰቅሏል። መጽሐፍ ቅዱስ በሮሜ ምዕራፍ 6 ቁጥር 6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። ይህ የአምላክ ቃል ምን እንደሚል ልብ እንበል። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ጌታችን ኢየሱስ ክርስቶስ አሮጌው ሰዋችንን ከእርሱ ጋር ሰቅሎታል ይላል። ጌታ ኢየሱስ የአዳም ልጅ የአብርሃም ልጅ የዳዊት ልጅ የማርያም ልጅ እየተባለ መጠራቱን እናውቃለን። ጌታችን እንዲህ ሊጠራ የቻለው ወዶገኖቼ ዕብራዊው ጻፊ እንደሚናገረው ያዘው የአብርሃምን ዘር ስለሆነ በዚያ ዘር ደግሞ በሁለመናው የሰው ልጆችን ባህሪ ስለተካፈለ እርሱ በተሰቀለበት ጊዜ ተሰቀለው ያ ከኛ ጋራ አንድ ሆነበት የሰው ባህሪ ነው የተሰቀለው። ይህንን ያሰበ ነው ጳውሎስ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን የሚለው። ጳውሎስ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን የሚለውን የተናገረው ለምን እንደሆነ ልብ ማለት ይገባናል። አሮጌው ሰዋችን ከኢየሱስ ጋር የተሰቀለበትን ምክንያት ጳውሎስ ሲናገር ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ ነው ያለው። ስለዚህ በኢየሱስ የተሰቀለው አሮጌው ሰው ጌታችን ከድንግል ሲወለድ በነሳው ሥጋ የአዳም ዘር ሆኖ ሲወለድ ያገኘውን ማንነቱን ነው ኢየሱስ በመስቀል ላይ በሰቀለበት ጊዜ የኔና የእናንተ አሮጌ ሰው የተሰቀለው። ይሄ የሆነበት ምክንያት እኛ ለኃጢአት ተገዢ ሆነን እንዳንኖር ለማድረግ ነው። ኢየሱስ የኃጢአት ዕዳ ብቻ አይደለም የከፈለው፣ አስታራቂ ብቻ አይደለም የሆነው፣ በሞተው ሞት ለኃጢአት ተገዝተን እንዳንኖር የኃጢአትን ሥጋ የሚሽር ስቅላት አድርጓል ይላል። የጌታችን የመስቀሉ ሞት ውድ ወገኖቼ ፍጻሜውና ድምዳሜው የሆነውን ሰው ሞት ፍጻሜውና ድምዳሜው የሆነውን ሰው የሰቀለበትን ሁኔታ ያሳያል። በአዳም አዳማውያን የሆነን እኛ የሰው ልጆች አፈር ነህና ወደ አፈር ትመለሳለህ የተባለው የአዳም እድል ፋንታ የሁላችን ነው። ይህ ወደ ሞት ወደ አፈር የመመለስ እድል ፋንታችንን የለወጠልን ኢየሱስ ክርስቶስ በአዳም እድል ፋንታችን ሞት መበስበስ መፍረስ የነበረውን የሰው ልጆችን ያዳነን ውድ ወገኖቼ ጌታችን ኢየሱስ ክርስቶስ ያንን በሞት የሚጠናቀቀውን የኔና የእናንተን ማንነት በመስቀል ላይ እንደሰቀለ መርሳት የለብንም። አዳም እና ዘሮቹ የሚካፈሉት ከሞት በኋላ ራሱን ሕያው እንዲያደርጉ የሚያረጋቸው ነገር ማንም የሰው ልጅ የለውም። አዳም ራሱን ከሞት ሊያስነሳ የሚችልበት አፈር ነህና ወደ አፈር ትመለሳለህ ከተባለው ሁኔታ ራሱን የሚያወጣበት ከሱም በኋላ የነበሩ ጻድቃን ቅዱሳን ሁሉ ወደ አፈር የተመለሰው ማንነታቸውን ከዚያ ያለውጡ የሚችል ጽድቅም ህይወትም ክብርም ያላቸው የሰው ልጆች ይሉ። ይህ ዘር ሞቶ እንዲቀር ያደረገው ኃጢአት ነው። በአዳም ያለው ተፈጥሮ ሞቶ እንዲቀር በሚያደርገው የበደል ሞት ታሪኩ ይጠናቀቃል። በዚህ ለአማኞች ልብ ልንለው ልናውቀው የሚገባ ድንቅና ትልቅ ነገር ኢየሱስ ክርስቶስ እኔና እናንተ ሞተን የምንቀርበትን የበደላችንን ሞት አፈር ነህና ወደ አፈር ትመለሳለህ ተብለን የሚደመደመውን ታሪካችንን ውድ ወገኖቼ የበደላችንን ሞት ኢየሱስ የሞተው በበደል ምክንያት ቢሆንም ያለ በደል እንደሞተ መርሳት የለብንም። አዳምና ሔዋን በሰይጣን ምክር እግዚአብሔርን ባለመታዘዝ ሰይጣንን በመታዘዝ የሞቱትን ሞት ኢየሱስ ክርስቶስ ጌታችን እግዚአብሔርን በመታዘዝ ሰይጣንን ባለመታዘዝ ሞቶልናል። ክብር ምስጋና ለታላቁ ጌታ ይሁን። በዮሐንስ ወንጌል 12:31 ላይ አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል ብሎ ኢየሱስ ክርስቶስ ጌታችን ተናግሯል። ለዚህ ነው የኢየሱስ ሞት ማንም ሊሞተው የማይችል ሞት የሆነው። የዚህን ዓለም ገዢ ዲያብሎስን ወደ ውጪ ያስጣለ ሞት ነው። ጻድቃን ቅዱሳን በገድላቸውና በሞታቸው የርሱን ሞት እያመኑ ይሞታሉ እንጂ ማናቸው ኢየሱስ እንደሞተ እንደርሱ ሰውን ሊያድን የሚችል ሰይጣንን ድል የሚነሳ ሞት ሊሞት የሚችል የለም። ጳውሎስ በፊልጵስዩስ 3:10 እስከ 11 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ አለ እንጂ እኔም እንደርሱ ሞታለሁ አላለም። ኢየሱስ ክርስቶስ የሰቀለው አሮጌው ሰው ለምን ተባለ? ለዚህ መልሱን እናገኘው በኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 ላይ ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ስለሚል ኢየሱስ ክርስቶስ አሮጌውን ሰቅሎ አዲሱን ለመፍጠር ስለሞተ አሮጌውን በሞቱ አዲሱን በትንሣኤው ፈጥሯል። ክብር ምስጋና ለዘላለም ለስሙ ይሁን። የተፈጠረው አዲስ ሰው የተገኘው በክርስቶስ ኢየሱስ ትንሣኤ ነው። አንዳንድ አስተማሪዎች ባለማስተዋል ኢየሱስ የአዳምን ኃጢአት ብቻ አስወጋጅ ያደርጉታል። ኢየሱስ በአዳም ምድራዊና ሥጋዊ የሆነውን ሰው በመስዋዕትነት አቅርቦ በእርሱ ውስጥ አለች በተባለችው መለኮታዊ ሕይወት ለሰው ብርሃን ነች በተባለችው መለኮታዊ ሕይወትና ኃይል ሞቶ የሚቀረውን ማንነታችንን መንፈሳዊ ሰማያዊ በማድረግ ከሞት አስነስቶናል። ይህ ለአዳም ባህሪ የሚሆን አይደለም። ሕይወት ግን ባለው ፈጣሪ በሆነው ባዳኛችን በኢየሱስ ክርስቶስ ግን አዲስ ሰው የመሆን እድል አግኝተናል። ከዚህ የተነሳ ጌታችን የሰው ልጆችን ያዳነው ውድ ወገኖቼ አሮጌ በማስወገድ አዲስ አድርጎ በመፍጠር ነው ያዳነን። አሮጌ በማስወገድ አሮጌውን እንዳል አይደለም፣ አሮጌውን በሞት በማስወገድ በትንሣኤ ሕይወትና ኃይል ሥጋዊ ምድራዊ ሆኖ የነበረውን ከምድር አፈር የተበጀው ሰማያዊና መንፈሳዊ አድርጎ በትንሣኤ ፈጥሮናል። የእግዚአብሔር ስም የተባረከ ይሁን። ከዚህ የተነሳ ጌታችን የሰው ልጆችን ያዳነው ውድ ወገኖቼ አሮጌ በሚያስወግድ መስቀሉ አሮጌውን ሰቅሎ አዲሱን በሚያስገኝ የትንሣኤ ሕይወት ኃይል በመፍጠር አዳነን። ይህንን ሁሉ ያደረገልን ኢየሱስ ክርስቶስ ጌታችን ስሙ ለዘላለም የተባረከ ይሁን። የሌለን በስሙ የሚጠራው ካለው አዲስ ነገር እንዴት መፍጠር አይችልም? ለዘሪ ተዘርቶ የሚሞት ዘር ሰጥቶ ከሞተው ዘር የሚገኝህል እንዲገኝ ያደረገው ጌታ በኃጢአት ምክንያት ሞቶ የሚቀረውን ወደ አፈር የሚመለሰውን በራሱ ሕይወትና ኃይል እንዴት ሕያው አያደርግም? የተዘራው ሞቶ ከሞተው የተገኘው እሸት አዲስ እንደሆነ ኢየሱስ የሚሰቀለውን ሰቅሎ አዲስ ሰው እንዴት ያስነሳ? ክብር ምስጋና ለእርሱ ይሁን። ፈጣሪያችን አዳኛችን የሆነበት ምክንያት ለዚህ ነው። ይህ በቅዱሳን ሊሆን አይችልም። ፈጣሪያችን አዳኛችን የሆነልን አሮጌውን አስወግዶ አዲሱን ሊያስገኝልን የሞተበትን ምክንያት መርሳት የለብንም። የእግዚአብሔር ስም የተባረከ ይሁን። ስለዚህ ነው መጽሐፍ ቅዱስ በሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም ለተወሰነ ክላስ አይደለም ይናገረው፣ ማንም በክርስቶስ ቢሆን ክራይቴሪያው ይሄ ብቻ ነው፣ በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል የተባለው አሮጌውን በሞቱ አዲሱን በትንሣኤው ያስገኘልን ኢየሱስ ጌታችን ስለሆነ የዘላለም ምስጋና ለዘላለም ለርሱ ይሁን። የክርስቶስ ኢየሱስ የሆኑት ኢላል ጳውሎስ በገላትያ 6:15 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከመኞቱ ጋራ ሰቀሉ ይላል። ስለዚህ የኢየሱስ ተከታዮች ሆኑ ኢየሱስ ክርስቶስ የኢየሱስ ክርስቶስ ነኝ የሚሉ ሁሉ የሚኖሩት ኢየሱስ ክርስቶስ ክፉ ምኞትን የሚመኘውን ስጋን ከነመሻቱ ከነምኞቱ በጌታችን መስቀል ላይ የተሰቀለውን እንደ ተሰቀለ አምነው ይሰቅሉታል። የዚህ እውነት ውጤት ምንድን ነው? ኢየሱስ ክርስቶስ በመስቀል ላይ የሰቀለው ሰው አሮጌው ሰው ሞቷል። መርዷችንን እንቀበል። የኢየሱስ ክርስቶስ የሆኑት ሁሉ ጌታችን በመስቀል ላይ ያስወገደውን ሰው ሳያምኑ የርሱ መሆን አይችሉም። ኢየሱስ ክርስቶስ በመስቀል ላይ በሰቀለው አሮጌ ሰው ማንነት የሚኖሩ ሁሉ የኢየሱስ ክርስቶስ ደቀ መዛሙርትና ተከታዮቹ አይሆኑም። የክርስቶስ ኢየሱስ የሆኑት ሁሉ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉ የሚለውን እርግጠኞች ሆነን ይሄንን እውነት ልንለብሰው ይገባል። የአዳም ዘሮች ሁሉ ራሳቸውን የሚያዩበትና የሚያውቁበትን ከአዳም በመወለዳቸው ያለውን ማንነት ኢየሱስ ክርስቶስ በሞቱ በመስቀል ላይ እንዳስወገደ መመልከት አለባቸው። ማንም ሰው ሲድን ከአዳም የነበረበትን ማንነት እንደያዘ በዘሩና በመድራዊ ማንነቱ እንዳለ ሆኖ የክርስቶስ ተከታይ ነኝ ማለት አይችልም። አዳማዊ ማንነት ተሰቅሏል። ክርስቶሳዊ የሆነ ማንነት በትንሣኤ ተገኝቷል። እንኳን አሮጌውን ሰው ተታችሁ ከሁለመናው ጋራ ተሰቀለ የተባለውን ተታችሁ ባሮጌው ማንነታቸው ላይ በግርዛት ለውጥ እናመጣለን የሚሉትን መጽሐፍ ቅዱስ ውሾች ይላቸዋል። ኢየሱስ የሰቀለውን አዳማዊ ዘር አውርዶ የሚኖር ክርስቲያን ከውሻ የባሰ ውሻ ነው ማለት ነው። ውሻ እንዳንሆን ኢየሱስ ያስወገደውን አሮጌው ሰው ከመስቀል እንድናወርድ የሚያደርገንን ባሮጌ ሰው ማንነት በዘርና በጎሳ የሚለየንን ነገር ሁሉ ስለ ክርስቶስ ኢየሱስ ስለ ጌታችን እርሱን ለማግኘት የርሱ ለመሆን ስንል ውድ ወገኖቼ በመስቀሉ ኃይል ከዚህ ልንላቀቅ ይገባናል። ዛሬ ያ ስጋ በዘርና በጎሳ በመድራዊ ምኞትና በስጋዊ ማንነት ራሱን የክርስቶስ ተከታይ ነኝ በሚሉ ሰዎች ላይ ሲሰለጥን ይታያል። ወንድሞቼና እህቶቼ ኢየሱስ የሰቀለውን ከመስቀል አውርዳችሁ የኢየሱስ ክርስቶስ ነኝ ፈጽሞ ማለት አትችሉ። የተለከፋችሁበት የዘረኝነት ባህሪና ጠባያችሁ በውስጣችሁ ምንተከተከው ቁጣና ንዴት እናንተን እንዳጠፋችሁ አስቡ። ይህ የማይሆነው ለምንድን ነው? ይህ ሊሆን ፈጽሞ አይችልም ይላል መጽሐፍ ቅዱስ። ይህንንም ቢብትሉ ውድ ወገኖቼ ሰይጣን በልባችሁ የነገሰውን መድራዊና ስጋዊ ያደረጋችሁን ነገር ይመለከታል። ምን ነገር በውስጣችሁ እንደሚንተከተክ ሰይጣን እኔ የሚለው ነገር እንዲገኝባችሁ እድል ፋንታ ተሰጡታላችሁ። ባልዳኑ ሰዎች ፖለቲካና ለክርስቶስ ኢየሱስ ወንጌል የሚመች ነገር በሌላቸው ባዕድና ሰይጣናዊ ሃይማኖት ላላቸው ሰዎች አልፋችሁ ተሰጣላችሁ። አትለከፉ። እግዚአብሔር ከዚህ መራራ ከሆነ ሰውን ከሰው ከሚያገዳድል ክፉና ሰይጣናዊ አጀንዳ በደሙ የዋጃትን ቤተ ክርስቲያን ውድ ወገኖቼ በዘራችሁ የጠራችሁ በጎሳችሁ የጠራችሁ የዘሮቻችሁን የክፋት አረፋ በእግዚአብሔር ቤት ላይ አትድፈቁ። እንቢ ብትሉ ወገኖቼ እንቢ ብትሉ ውድ ወገኖቼ ትጠፋላችሁ። የቤተ ክርስቲያን የሆነው ኢየሱስ ክርስቶስ ይቆጣል። ከአካሉ ነቅሎ በበሽታ እንዳይጥላችሁ በሞት እንዳይቀጣችሁ ፍሩ። የእግዚአብሔር ፍርድ በደጅ ነው። ከሞት የተነሳ ኢየሱስ ክርስቶስ ውድ ወገኖቼ በመስቀል ላይ የሞተው ኢየሱስ እንደ ተዘበተበት ከሞት ተነስቶ ያለው በክብር በአባቱ ቀኝ የተቀመጠው ኢየሱስ አይዘበትበትም። የክርስቶስን ቤተ ክርስቲያን በዘርና በጎሳ የምትከፋፍሉ አጀንዳችሁ ምድራዊና ስጋዊ የሆናችሁ ጌታ ኢየሱስ በመስቀል ላይ የሰቀለውን ስጋ ወርዳችሁ በዘረኝነት በክርስቶስ ማንነት ላይ ተመሰረተችውን ቤተ ክርስቲያን የምትከፋፍሉ ሁሉ ይፈረድባችኋል። በሞቱ ከአዳማዊነት የዋጃትን ቤተ ክርስቲያን ለራሱ የሚያቀርባትን ቤተ ክርስቲያን የዘራችሁ ቤተ ክርስቲያን ያደረጋችሁ ሁሉ ይህንን ልታውቁ ይገባችኋል። የኢየሱስ ክርስቶስ ቤተ ክርስቲያን በማንም ዘር የማትጠራ የማንም ዘር ማህበር አይደለችም። የእርሱ አካል ነች። ዛሬ ፖለቲከኞች እንዲወርሷት የነሱን ቋንቋ እንድትናገር የነሱን አጀንዳ እንድታራምድ የምታደርጉ ሁሉ ንስሐ እንድትገቡ ይገባል። የኢየሱስ ክርስቶስ አካል ያልሆነች ቤተ ክርስቲያን አመንዝራ ቤተ ክርስቲያን ነች። ከአመንዝራ ቤተ ክርስቲያን ውጡ። አልለወጥም ያለች ያመነዘረች ቤተ ክርስቲያን የክርስቶስ አይደለችም። አገልግሎታችሁን አንጹ፣ ቀድሱ። ሰማያዊው የሆነው ኢየሱስ ክርስቶስ በክብር ይመጣል። የነገስታቱ ንጉስ ይነግሳል። ማንም ሊያቆመው አይችልም። መምጫው በደጅ ነው። የጌታን መስቀል የምንሸከመው በአዳም ዘር ከምንጠራበት ማንነታችን እንድንድን ነው። ከምድራዊነታችን ከስጋዊነት እንድንድን ነው። የጌታችንን መስቀል የምንሸከመው አሮጌውን ማንነታችንን በመስቀል ላይ ሰቅሎ ከአባቱ ጋር እኛን በአንድ አካል ያስታረቀውን ጌታ እንድንከተል ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ከላይ በመግቢያ ላይ ባነበብኩላችሁ በእግዚአብሔር ቃል ላይ ኢየሱስ ክርስቶስ ጠብን ገድሎ የጥልን ግድግዳ በስጋው አፍርሶ በራሱ አንድ አካል አድርጎ ያስታረቀን ጌታ የሰጠንን የመንፈስ አንድነት ሰማያዊን የሆነውን የክርስትናን ሕይወት በምድራዊ ፖለቲካ አትበርዙት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለምድራችን በረከት ያድርገን። የሰማችሁትን ሁሉ ለደህንነት ያርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋ ኃይሌ የቀረበ የወንጌል መልእክት ነበር።
ውድ አድማጮቻችን ከዚህ ከኮሮና ቫይረስ የተነሳ የእሁድ አምልኮ ፕሮግራማችን በዙም በፌስቡክ እና እንደዚሁም ደግሞ በዩቲዩብ ላይ ላይቭ ትራንስሚት በመደበኛ አምልኮ ፕሮግራማችን እንደሚካሄድ እናሳስባለን። በቤተ ክርስቲያናችን የሚሰጡ ፕሮግራሞቻችንን በኦዲዮ ፋይል ማግኘት የምትፈልጉ በቴሌግራም ላይ በርካታ መልእክቶችን ፖስት አድርገናል። በኢትዮጵያም ይሁን በዚሁ በኖርዝ አሜሪካ እንደዚሁም በሌሎች ሀገሮች ያሉ ወንድሞች እህቶቻችን በእነዚህ መልእክቶች እንዲጠቀሙ ቴሌግራም በጣም ቀለል ያለ የመልእክት ማስተላለፊያ መንገድ ሆኖ ስላገኘ ነው። በዚያ ላይ አለ። ይህንን ማግኘት የምትፈልጉ ካላችሁ ስልካችሁን ቴክስት ብታደርጉልኝ የቴሌግራም ሊንኩን እልክላችኋለሁ። ስለዚህ በቤተ ክርስቲያናችን ስልክ ቁጥር 571 643 8454 ቴክስት አድርጉልኝ። እግዚአብሔር ይባርካችሁ።